ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 11 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ ከአድማጮች የሚደርሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን ክፍለ አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ከአዲስ አበባ ጅቡቲ የተዘረጋው የባቡር አገልግሎት በገጠመው ከፍተኛ ችግር ምክንያት ሊቋረጥ መሆኑ ተነገረ። ባለስልጣኖች ጥቅም ስለሚያገኙበት ብቻ ያለበቂ ጥናትና ዝግጅት በቻይና ብድር የተሰራው የባቡር አገልግሎት በተከታታይ ችግር ሲደርስበት የቆየ መሆኑ የተነገረ ሲሆን፣ ቀደም ሲል ባቡሩ ሐዲዱን ለቆ በመውጣቱ በርካታ ፍርጎች ከጥቅም ውጭ መሆናቸውና ሐዲዱ የመሰበር ችግር እንደገጠመው ይታወቃል። በባቡሩ ላይ በተደጋጋሚ የሚደርሱት አደጋዎችን አስመልክቶ እየተካሄዱ ያሉ ጥናቶች እስኪጠናቀቁ ስራውን እንዲያቋርጥ የትራንስፖርት ሚኒስቴር በመወሰኑ ከሁለት ቀናት በኋላ ስራውን ሙሉ በሙሉ ያቋርጣል ተብሏል። በቅርቡ የደረሰው አደጋ የተበላሸው ሐዲድ ከተጠገነ በኋላ ባቡሩ የተወሰነ እንቅስቃሴ ብቻ ሲያደርግ የቆየ መሆኑ ቢታወቅም በሚቀጥሉት ሁለት ቀናት ቀደም ብሎ ውል የተፈጸመባቸውን እቃዎች ከሞጆ ወደ አዲስ አበባ ወይም ከሞጆ ወደ ጅቡቲ የማመላለስ ስራ እንደሚሰራና ከዚያ በኋላ አገልግሎት መስጠት እንደሚያቆም ተነግሯል። በደቡብ ኢትዮጵያ በዳውሮ ዞን በግቤ ወንዝ ላይ የሚገነባው የኮሻ ኤሌክትሪክ ኃይል ማመንጫ ሰራተኞች በደል ደርሶብናል በሚል የሥራ ማቆም አድማ መጥተዋል። ቁጥራቸው ከ6000 በላይ የሆነው የግድቡ ሰራተኞች የሥራ ማቆም አድማ ከጀመሩ ከሳምንት በላይ የሆናቸው ሲሆን አድማውን የመጡት አሰሪዎቻቸው የሚያደርሱባቸው በደልን በመቃወም ነው ተብሏል። አሰሪዎቹ አለምክንያት ደሞዛቸውን እንደሚቆርጡባቸው፣ በስራ ላይ ያሉ እንደሚደበድቧቸውና እንደሚያንገላቷቸው ሰራተኞቹ ይናገራሉ። በተካሄደው የስራ ማቆም አድማ ምክንያት የፕሮጀክቱ ስራ ሙሉ በሙሉ ተቋርጧል። የኢትዮጵያ ኤሌክትሪክ ኃይል ማመንጫ ባለስልጣን ኃላፊዎች የግድቡ ኃላፊዎች ይፈጽሙታል የተባለው ሙስናና ያካሄዱታል የተባለውን በደል መርምረው ህጋዊ እርምጃ እንደሚወስዱ ገልጸዋል። ከጊዜ ወደ ጊዜ የተባባሰና ሀገሪቱን ለከፋ ችግር እየዳረጋት ያለው የውጭ ምንዛሪ እጥረት መሰረቱ የተዛባ የኢኮኖሚ ፖሊሲ መሆኑ ተረጋገጠ። ከጥቂት ዓመታት በፊት የኢትዮጵያን ኢኮኖሚ እናሳድጋለን በሚል አገሪቷ በገፍ ብድር ውስጥ በመነከሯና ሚዛናዊና እርስ በርስ የተደጋገፈ የኢኮኖሚ ፖሊሲ ባገዛዙ ባለመቀየሱ አሁን አገሪቱ ለገባችበት ችግር ምክንያት ሆኗል በማለት የኦዲተር ጀነራል ኃላፊዎች ተናግረዋል። ብዙዎቹ በአገሪቱ ውስጥ የተቋቋሙ ኢንዱስትሪዎች እንደታቀደው እቃቸውን ወደ ውጭ ልከው የውጭ ምንዛሬ ለማስገኘት አለመቻላቸው አንዱ ምክንያት ሲሆን፣ አገሪቱ ለብዙዎቹ ፋብሪካዎች ጥሬ እቃ አገር ውስጥ እንድታመርት አገዛዙ ትኩረት ሰጥቶ አለመስራቱ ሌላው ምክንያት ነው ተብሏል። ስለሆነም የሚቋቋሙ ፋብሪካዎች እርስ በርሳቸው የሚደጋገፉ አይደሉም ተብሏል። ብዙዎቹ በውጭ አገር ባለሀብቶች የተቋቋሙ ጨርቃጨርቅ ፋብሪካዎች በአገር ውስጥ ሊሰሩ የሚችሉ ጨርቆችን የሚያስመጡት በውጭ አገር ከሚገኙ ከራሳቸው ፋብሪካዎች ነው። ከራሳቸው ፋብሪካዎች እንዲመጡ ማድረጋቸው ደግሞ ዋጋውን በመጨመርም ሆነ ሌሎች ገንዘብ የማዘዋወሪያ ዘዴዎችን በመጠቀም ለህገወጥ ገንዘብ ማሻሻያ ምክንያት ሆነዋል ተብሏል። ከአምስት ዓመት በፊት ኦዲት በማካሄድ የችግሩን ምንጭ የተረዳው መስሪያ ቤት ለችግሩ መፍትሄ ያቀረበውን ሀሳብ ያገዛዙ ባለስልጣኖች ሳይቀበሉት የቀሩ መሆናቸውም ተነግሯል። በአሁኑ ወቅት በውጭ ንግድ መካከል ያለው ሚዛን በየዓመቱ 12 ቢሊዮን ዶላር የደረሰ ሲሆን የውጭ ዕዳውም ከጠቅላላው አገራዊ ምርት 40 ከመቶውን እንደያዘ ይነገራል። በመጨረሻም የህገወጥ መሳሪያ ዝውውር በከፍተኛ ደረጃ እየተካሄደ መሆኑ ተገለጸ። ሰሞኑን በአንዳንድ የሀገሪቱ ክፍሎች የተለያዩ መሰራጭ ሲጉዛወሩ መያዛቸው የታወቀ ሲሆን ባለፉት ቀናት በጋምቤላ ብዙ መሳሪያዎችና መሰል ጥይቶች እንዲሁም 10 ኪሎ ሐሺሽ የተያዘ መሆኑን የጋምቤላ ፖሊስ አስታውቋል። የጦር መሳሪያዎቹ የተያዙት በመኪናና በሰው ሸክም ሲገቡ መሆኑም ታውቋል። በዚህ በመላ ኢትዮጵያ በተስፋፋ ህገወጥ መሳሪያ ንግድ ጀርባ ወያኔ እንዳለበት ውስጣዋቂዎች ይናገራሉ። አድማጮቻችን ከዛሬ ያጠናቀርነው ዜና በዚሁ ይጠቃል። ደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች። እኔ ልረዳው ባቃተኝ ምክንያት ምንም ሳትተቹት የምትታልፉት አንድ የቡድን መሪ ግለሰብ የህዝብን ትግል በግላጭ በመጻረር ላይ ይገኛልና ዝምታውን ተታችሁ በሰፊው ልታጋልጡት ይገባል ላለሁ። ከዚህ ቀደም ፀራማራ ንግግሮችን ሲያሰማ ሲዋሽ የህዝብን ትግል ቀምቶ የኔ ነው ሲልና ለሻቢያ አድሮም ኢትዮጵያን ሲጎዳ የውሸት ወታደራዊ መግለጫ ሲሰጥ ሊታገሉ የፈለጉትን ሲያሳስርና በትግል ስም ሲነግድ የነበረ ሰው ነው። ለናብይ እጁን ከሰጠ በኋላም ህዝብ ሲበደል አፉን መዝጋት ብቻ ሳይሆን እንደናብይ አልሰማሁም አላየሁም ማለት ብቻ ሳይሆን በህዝብ ላይ ጉዳት የሚያደርሱትን ደግፎ ኢትዮጵያ ብለው የሚታገሉትንም እያጠቃ ነው። አሜሪካ በከፈተለት ሬዲዮና ቴሌቪዥን አማካኝነት አገር ወዳድ ኃይሎች ላይ መዝመት ብቻ ሳይሆን የአዲስ አበባ ማንነት ሊያስከብሩ የሚታገሉትን ነቅፎ የከተማይቱን ማንነት ወሳኝና አስጠባቂ ታከለ ኡማ የሚሉት የጠባብ ወንጀለኛ ግለሰብ ነው ብሎ እስከ መለፈፍም ደርሷል። አብይ ስሙን ጠርቶ ቢዘልፈውም አሁንም አብይን ያወድሳል ህሊና ቢስ ባሪያ ሆኗል ማለትም ይቻላል። ወይ ከንቲባ ወይ የውጭ ጉዳይ ሚኒስቴር ያድርጉኛል ብሎ ይመኛል ተብሎም ይወራል። ወጣም ወረደም ይከንቱ ግለሰብን አትልቀቁት ባይነኝ ሲሉ ወልዱ ጴጥሮስ ከካይሮ ግብጽ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የፕሮግራም አዘጋጆች ሰላምታዬ ይድረስ። የደርግ ርዝራዦችና የወያኔ ቀጥረኞች አሁንም ድርጅቱን በሐሰት ክስ ሊያደናቀፉት ቢጥሩም ፍኖተም የሀፓም ለኢትዮጵያ መቆማቸውን ለአመታት ያልነው ዛሬም የምንመሰክርለት ነው። ባለንበት ዓለም በስልጣኔና ዴሞክራሲ ወደፊት እንጓዛለን ስንል ከዘመነ መሳፍንት በፊት ወዳለ ሁኔታና አስተሳሰብ ሊመልሱን የኋልዮሽ ሩጫ የያዙ የጥፋት ሰዎች በስልጣን መጥተውብናል። ሁሉን አወቅኩ ባዩ አብዮት አህመድ ሆነ መሰሎቹ የሰለጠኑ ቢመስሉም ከመቶ ዓመት በፊት ተፈጸመ ለሚሉት ጥፋት የዛሬውን ትውልድ ኃላፊ አድርገው ቂማቸውን ሊወጡበት ተነስተዋል። የሞኝ ለቅሶ ሁሌም ያው እንደተባለው ምኒልክ ምኒልክ ሲሉ ዘመን አለፋቸው። ዛሬ አብይ የምኒልክን ቤተ መንግስት አድሳለሁ በሚል ሰበብ ታሪካዊ ይዘቱን ሊቀይር መነሳቱን የተቃወመን ሐላፊ ወጣት ከሥራ አባሯል። ታሪክ ታሪክ ነው። ማንም ማህይምና ጽንፈኛ በፈለገው የሚቀይረው አይደለም። ግፍ ከተባለ ግዚያቸውን ያንጸባረቁ የኦሮሞ የጦር አበጋዞች ክራይ መሐመድ ዮዲት ጉዲት ወዘተ የፈጸሙትን መጥቀስ ይቻል የለ። በአንደኛው ምዕት ዓመት እንደድሮው ሊሆኑ የሚሹትና አሶሳ በደኖ ለገጣፎ ደምቢዶሎ አርባ ጉጉ ቡራዩ አጣይ ወዘተርፈ ግፍና ግድያ የፈጸሙት ናቸው መወገዝ ያለባቸው። የወያኔን ዘረኝነት ከነቆሻሻው ተሸክበው የመጡት እነ ኦነግ ነፃ ኦሮሚያ መመስረት የሚለውን መርሃ ግብራቸውን ሳይቀይሩ ያስገቡትና አብይ ተጠያቂ ለመሆናቸውና ሳይውል ሳያድርም ልባቸውና ቀልባቸው ተነዳውት ኢፍሳ ጋር መሆኑን አረጋግጠዋል። በቃሊቲ ሙስሊሞች ላይ የፈጸሙት ጥቃት፣ ቤተክርስቲያንን ማቃጠላቸው፣ በሚሊዮን የሚቆጠሩ ዜጎችን አፈናቅለውና ለረሃብ ዳርገው ሲገድሉ መነሳታቸው አረመኔነታቸውን ያረጋግጣል። ወያኔማ ምኑ ተነካ? በአዲስ አበባም በመቀሌም አለ። ሁሉም ድርማጋቸው አንድ ነው። የ28 ዓመት ኢህአዴጎች ጸረ ኢትዮጵያ ዘረኞች ናቸው። አጥፊዎቻችንን መሪ የለውጥ ኃይል ብለን መቀበላችን የራሳችን ስህተት ነው። በዚህ የወንጀል ጉዞ ከጎናቸው የቆሙት ከሃዲዎችን ልናውቃቸው መቻላችን ጠቀሜታ እንዳለው ባይካድም ከሱዳንና አልጄሪያ ህዝብ ትግል ጋር ስንነጻጸር ደካማ የንቃት ደረጃ ማሳየታችንን ማመን ይኖርብናል። በበኩሌ አብይን ደግፈው የነበሩና አሁንም በግማሽም ቢሆን ምንም ለውጥ የለም አልቻለምና ይውረድ የሚሉትን እደግፋለሁ። ወላጅ የሰጣቸውን ስም የፈረንጅ አድርገው አሁንም የናብይ ተለጣፊና ውዳሴ ከንቱ አቅራቢ የሆኑትን ሁሉ ግን ህዝብ ሊያውቃቸው ሊያወግዛቸው ሊያገላቸውም ይገባል። ምርጫ በሚሉት ላይ ማንም አገር ወዳድ ዜጋ እንዳይሳተፍ ከወዲሁ ቅስቀሳው መጠናከር አለበት ሲሉ ጽጌ ተሰማ ከሎስ አንጀለስ አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደዚሁም የፕሮግራሙ አድማጮች ሁሉ ካለሁበት ሆኜ ሰላምታዬ ይድረሳችሁ። የኛ ደህንነት ማረጋገጫ የሌሎች ግምት ወይም ምክር ሳይሆን የራሳችን ድርጊትና ጥብቅ ክትትል ነው። ውድ ኢትዮጵያውያን ወንድሞችና እህቶቼ እንዲሁም በመላው ዓለም በስደት ያላችሁ ኢትዮጵያውያን ወገኖቼ ሁሉ የኢትዮጵያ ሀገራችን ሰላም ጉዳይ የሚያስተኛ አይደለም። በተለይም የሀገራችን ጉዳይ ከድጡ ወደ ማጡ እየሆነ የመምጣቱ ጉዳይ ለሚያሳስባችሁና ለሚቆረቆራችሁ ሁሉ ኢትዮጵያ ዛሬ በውጥረት ውስጥ ያለች ሀገር መሆኗን ማስተባበል ስህተት ሳይሆን ክህደት ነው። የኢትዮጵያ ሕዝብ ሀገሩን ወደ ተሻለ ደረጃ ለማሸጋገር ለውጥ ይመጣለት ዘንድ ታግሏል። በ27 ዓመታት ውስጥ ከእስከ ተብሎ ለመግለጽ የሚያስቸግሩ ሀገራዊ ደባዎችና ተንኮሎች ሲፈጸሙ ሲሸረቡና ሲሰሩ ባሽተዋል። ይህ ሰቆቃ ያበቃ ዘንድ የታገሉለት ዓላማ ግቡ ሳይመታ ተጨናግፏል። የህዝብ ትግል ውጤቱ ቅልበሳ እንጂ ከሃዲዎችና ለወዳቸው ያደሩ ምሁራን እንደሚቃጁት ኢትዮጵያን የለውጥ ኃይል አይደለም ዛሬ እየገዛት ያለው። እነዚህ ለከርሳቸው ያደሩና ሀገሪቱ ያስተማረቻቸው እስከ ፕሮፌሰር ድረስ የደረሱ ምሁራን ተብዬዎች ኢትዮጵያ ዛሬ ከስልጣን የወጣባት ፈጣሪ መልእክተኛ ሳይሆን የጲላጦስ አምሳል መሆኑ የግል እምነቴ ነው። እምነት ብቻ ሳይሆን የሀገራችን ተጨባጭ ሁኔታዎች በየለቱ የሚያሳዩን እውነት ነው። ወያኔ ከአራት ኪሎ ቤተ መንግስት ወጥቶ ከመቀሌ መመሸጉን እንደ ሽንፈት አድርገው የሚሰብኩን ስውር የወያኔ ደጋፊዎች ናቸው ወይም ለኢትዮጵያ በጎ ለማይመኙ የባዕድ ጠላቶቻችን አገልጋዮች ናቸው። ቀንደኞቹ የወያኔ አካላት ወደ መቀሌ ሄደው ቢመሽጉ ወኪሎቻቸውን ከአዲስ አበባ አስቀምጠው ነው። ቤተ መንግስቱን ጨምሮ የተቆጣጠሩት ያሳደጓቸው ልጆቻቸው ናቸው። ለዚህም ነው አዲሶቹ ሹሞች ኢህአዲግን ልንጠግን እንጂ ልንለውጥ አልመጣንም፣ ኢትዮጵያን እያፈረሰና እየበጣጠሰ ያለው የወያኔ ህገ መንግስታቸው መሆኑን የነገሩን። ዶክተር አብይ ከመቀሌ ሄዶ አይዟችሁ እኔ እስካለሁ ድረስ ምንም አትሆኑም ብሎ ቃል መግባቱንስ እሱ ቢረሳውም እኛ አንረሳውም። በብሔረሰብና በቋንቋ ዙሪያ የሚጠነጠን የወያኔ ከፋፋይ የሆነ ዘረኛ አስተሳሰብ ከአራት ኪሎ ቤተ መንግስት አልወጣም። የወያኔ ኢህአዲግ ስርዓት በወደድ ኢህአዲግ ተተካ እንጂ ሌላ የተደረገ ነገር የለም። ከዚህ የስም ለውጥ በስተቀር የወያኔ ኢህአዲግ አባላት ከቀበሌ እስከ ፌዴራል መዋቅር ስልጣኑን እንደያዙ ናቸው። በየመንግስት መስሪያ ቤቶች እየተደረገ ያለው ሹመትም ቢሆን ከዚህ የተለየ አይደለም። በወያኔ ተኮትኩተው ያደጉ በመሆናቸው የፖለቲካ ባህላቸውም ወያኔያዊ ነው። ወያኔ ኢህአዲግ ዘራፊዎችን፣ ገዳዮችን በህግ ከለላ እየሰጠ እንዳስቀመጠ ሁሉ ዛሬም በወደድ ኢህአዲግ ወንጀለኞችና ዘራፊዎች የተጠለሉበት ሁኔታ ነው እየታየ ያለው። ታዲያ በፖለቲካ ባህሉና አስተሳሰቡ እንዲሁም በአመለካከቱ ያልተለወጠ ቡድን ለውጥ ያመጣል፣ ሰላምና ዲሞክራሲን በኢትዮጵያ ያመጣል ብለው የሚቃጁ ተማረን ባይ ካህዶች የሚሰጡን የሚሰብኩን የለውጥ ኃይል በሏቸው ከንቱ ቅዠት የምንወዳትን ሀገራችንን የሚያሳጣን እንጂ የሚያድናት አይሆንም። ራሳቸው ሳይለወጡ የለውጥ ሐዋርያዎች ነን፣ ኢትዮጵያዊነትን በቃል እየሰበኩ ከዚያ ካደጉበት የዘረኝነት አመለካከት ነፃ ሳይወጡ ነፃ እናወጣለን ወዘተ እያሉ ሲቃዡ አብሮ ቅዠታቸውን እያስተጋቡ ህዝብን ለማደናገር መምከር ክህደት ነው። እነዚህ ሰዎች ለውጥ ያመጣሉ ተብለው ቢገመቱ እንኳን ዝንባቸውን እሺ እንዳትሉ ዘመቻ ጸረ ትግል ነው። መደገፍና መነጠፍ መብት እንደሆነ ሁሉ መታገልም መቃወምም መብት ነው። ለመደገፍም ሆነ ለመቃወም ምክንያታዊ መሆንም እንደዚያው ግዴታ ነው። ምክንያታዊ ለመሆን ደግሞ ሁኔታዎችን መመርመርና መገምገምም ተገቢም ግዴታም ነው። ተወደደም ተጠላም የመስቀል አደባባይ ትርምስና ጩኸት የተፈጠረው በእነ ዶክተር አብይ ህዝበኝነት ሰበካ እንጂ ከተግባር የተገኘ ማስረጃ ተገኝቶ ባለመሆኑ በግሌ ስሜታዊ ነበር። በአውሮፓና አሜሪካ ጉብኝት ወቅት ከጫማ ላይ እስከ መውደቅ የደረሰ መነጠፍ እንዲሁም የአንድ ዶላር ድገሳ ዘመቻም እጅግ የተጣደፈና ሁኔታዎችን ያልገመገመ በመሆኑ ከግብታዊነት የተላቀቀ ነበር የሚል እምነት የለኝም። በውጭም በሀገር ውስጥም ለምትገኙ ወገኖች የማስተላልፈው መልእክት ለከፋ አደጋ እየተጋለጠች ኢትዮጵያን ዘረኞችንና ጠባቦችን በመለመን ወይም ከጫማቸው ስር እስከ መውደቅ በደረሰ ልመና አናድናትም። የወያኔ አመለካከትና አስተሳሰብ ከበከላቸው ቡድኖች የምናገኛት ኢትዮጵያ አትኖርም። እነዚህን ቡድኖች ወደ ስልጣን ያመጧቸው ወያኔዎችና አሜሪካኖች መሆናቸውን መዘንጋት ትልቅ ስህተት ነው። የቆሙትና የሚቆሙትም ለፈጣሪዎቻቸው ወያኔዎችና ለአሜሪካኖች እንጂ ለኢትዮጵያና ለዜጎቿ ሊሆን አይችልም። የሀገራችን ውስብስብ ችግሮች መፍትሄው ያለው ከኢትዮጵያውያን ብቻ ነው። ኢትዮጵያውያን ሁሉ የተባበሩለት የዘረኞች መንደር ይሸበራል፣ ኃይላቸውም ይዝላል፣ አሸናፊዎቹም እኛ እንሆናለን። ለማ ወንድሙ ነኝ ከኮተት።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የፕሮግራም አዘጋጆች ሰላምታዬ ድረስ። የደርግ ርዝራዦችና የወያኔ ቅጥረኞች አሁንም ድርጅቱን በሐሰት ክስ ሊያደናቀፉት ቢጥሩም ፍኖተም ኢህአፓም ለኢትዮጵያ መቆማቸውን ለአመታት ያልነው ዛሬም የምንመሰክርለት ነው። ባለንበት ዓለም በስልጣኔና ዴሞክራሲ ወደፊት እንጓዛለን ስንል ከዘመነ መሳፍንት በፊት ወዳለ ሁኔታና አስተሳሰብ ሊመልሱን የኋልዮሽ ሩጫ የያዙ የጥፋት ሰዎች በስልጣን መጥተውብናል። ሁሉን አወቅኩ ባዩ አብዮት አህመድ ሆነ መሰሎቹ የሰለጠኑ ቢመስሉም ከመቶ ዓመት በፊት ተፈጸመ ለሚሉት ጥፋት የዛሬውን ትውልድ ኃላፊ አድርገው ቂማቸውን ሊወጡበት ተነስተዋል። የሞኝ ለቅሶ ሁሌም ያው እንደተባለው ምኒልክ ሲሉ ዘመን አለፋቸው። ዛሬ አብይ የምኒልክን ቤተ መንግስት አድሳለሁ በሚል ሰበብ ታሪካዊ ይዘቱን ሊቀይር መነሳቱን የተቃወመን ኃላፊ ወጣት ከስራ አባሯል። ታሪክ ታሪክ ነው። ማንም መሐይምና ጽንፈኛ በፈለገው የሚቀይረው አይደለም። ግፍ ከተባለ ጊዜያቸውን ያንጸባረቁ የኦሮሞ የጦር አበጋዞች ክራይ መሐመድ፣ ዮዲት ጉዲት ወዘተ የፈጸሙትን መጥቀስ ይቻላል። በአንደኛው ምዕተ ዓመት እንደድሮው ሊሆኑ የሚሹትና አሶሳ በደኖ ለገጣፎ ደምቢዶሎ አርባጉጉ ቡራዩ አጣዬ ወዘተርፈ ግፍና ግድያ የፈጸሙት ናቸው መወገዝ ያለባቸው። የወያኔን ዘረኝነት ከነቆሻሻው ተሸክበው የመጡት እነ ኦነግ ነፃ ኦሮሚያ መመስረት የሚለውን መርሃ ግብራቸውን ሳይቀይሩ ያስገቡትና አብይ ተጠያቂ ለመሆናቸውና ሳይውል ሳይድርም ልባቸውና ቀልባቸው ከነዳውት ኢፍሳ ጋር መሆኑን አረጋግጠዋል። በቃሊቲ ሙስሊሞች ላይ የፈጸሙት ጥቃት ቤተክርስቲያንን ማቃጠላቸው በሚሊዮን የሚቆጠሩ ዜጎችን አፈናቅለውና ለረሃብ ዳርገው ሲገድሉ መነሳታቸው አረመኔነታቸውን ያረጋግጣል። ወያኔማ ምኑ ተነካ? በአዲስ አበባም በመቀሌም አለ። ሁሉም ድርማጋቸው አንድ ነው። የ28 ዓመት ኢህአዴጎች ጸረ ኢትዮጵያ ዘረኞች ናቸው። አጥፊዎቻችንን መሪ የለውጥ ኃይል ብለን መቀበላችን የራሳችን ስህተት ነው። በዚህ የወንጀል ጉዞ ከጎናቸው የቆሙት ካህዲዎችን ልናውቃቸው መቻላችን ጠቀሜታ እንዳለው ባይካድም ከሱዳንና አልጄሪያ ህዝብ ትግል ጋር ስንነጻጸር ደካማ የንቃት ደረጃ ማሳየታችንን ማመን ይኖርብናል። በበኩሌ አብይን ደግፈው የነበሩና አሁንም በግማሽም ቢሆን ምንም ለውጥ የለም አልቻለምና ይውረድ የሚሉትን እደግፋለሁ። ወላጅ የሰጣቸውን ስም የፈረንጅ አድርገው አሁንም የናብይ ተለጣፊና ውዳሴ ከንቱ አቅራቢ የሆኑትን ሁሉ ግን ህዝብ ሊያውቃቸው ሊያወግዛቸው ሊያገልላቸውም ይገባል። ምርጫ በሚሉት ላይ ማንንም አገር ወዳድ ዜጋ እንዳይሳተፍ ከወዲሁ ቅስቀሳው መጠናከር አለበት ሲሉ ጸጌ ተሰማ ከሎስ አንጀለስ አሜሪካ ደብዳቤያቸውን አጠናቀዋል። በዘስከተል ታዛቢው በየነ አልማርያምን መደገፍ የምፈልግበት ምክንያት በሚል ያስተላለፉትን መልእክት እናቀርባለን። በቅርቡ ያወጣተን አንዲት ጽሑፍ ስመለከት ልቤ ተሰበረ። በሰው ላይ እንዲኖር ይስመኝ የነበረው ክብር ሁሉ ተንኮታኮተ። በትግምህርት የተገነባ የሀገር ፍቅርና የወገን አንድነት የአልማርያም መለያ ማዕረግ ላይ ሆኖ ይችላል መጠራጠሩም ያምሮ መረበሽን ፈጠረብኝ። የአልማርያም ጽሑፍ አርእስ እሳት በእኔም ሆነ በእናንተ የሚደገፍበት ምክንያት የሚል ሲሆን የይዘቱ ቀላልነትና የመረጃ ክፍተቱ ድሮ አልማርያም ራሱ ሲኮን ነው ከነበረው ርካሽ የወያኔ ፕሮፓጋንዳ ይበልጥ የሚያጸይፍና የሚያሳዝን ከመሆኑም በላይ ያድርባይነት አቀራረቡ እንኳን እንደኔ ላለው ሊደግፈው የሚሻውን ቀርቶ ሊሞገስ የተፈለገውን አፈቀቤ ጠቅላይ ሚኒስትር ሳይቀር የሚያሳፍር ነበር። የጠበቆች መመሪያ በሚቻላቸው አቅም ሁሉ መረጃዎችን አቀነባብረውም ሆነ አጣመው የፍትህ ሚዛን ወደሚፈልጉት አዝማሚያ እንዲያዘነብል በማድረግ የቆሙለትን ወገን መርዳት መሆኑን እረዳለሁ። ነገር ግን አንድ ለተጠቁ ወገኖቹ ድምጹን ያሰማውን ጋዜጠኛ በዚያ ጽሑፍ ተመርኩሶ የስም ማጥፋትና ማንቋሸሽ ዘመቻ ማራመድ ስደግፈው እንድኖር ከመመኘው ከአልማርያም ጽሑፍ የማልጠብቀው ውርደትን የተጎናጸፈ ቅሌት ስለነበር የተሰማኝ ሐዘን እጥፍ ድርብ ነበር። አልማርያም ጽሑፉን በዚህ ተራባባሊ ከፍታል። መረጃ ተብሎ የተቀመጠው በአንድ የእሳት አስተያየት አቅራቢ ሲሆን ስሜት ቀስቃሽና ታብሎይድ ነበር ብሏል። ስሜት ቀስቃሽና ታብሎይድ በሚል መለስ ዜናዊ ተቃዋሚ ጋዜጠኞችን ለማጥላላት ሲጠቀምባቸው በኖረው ቃላት አልማርያም የደነፋው ያለፈ ቆሻሻ ታሪካቸውን በአማረ መንገድ ለማቅረብ አንዳንድ ያሁኑ ባለስልጣናት በማህበራዊ ሚዲያ በተቀነባበረ መንገድ አንድ ሰሞን ህዝብን ሲያወናብዱ የተመለከተ አንድ ጋዜጠኛ የሁኔታውን አግባብ አለመሆን በመጠቆሙ ነበር። በተለይም አልማርያም በጭፍን የሚንከባከበው መሪ በወያኔ ስርዓት ውስጥ በሰላይነት በተቋቋመ የመንግስት ድርጅት በአመራር ኃላፊነት ይሰራ እንደነበርና በዚያም ስራ ላይ ያለ ህዝብን ሊጎዳ የሚችል ውሳኔ ማስተላለፍ ግዴታው ስለነበር አሁን በለውጥ መሪነት ላይ ያለ የድሮውን መልካቡን አድራጎት ይያጋነኑ ቆሻሻውን እየቀበሩ የፕሮፓጋንዳ ዘመቻ ማንሳቱ አደገኛ መሆኑን ነበር ጋዜጠኛው ለመምከር የሞከረው። ታዲያ ያለፈውን ተተን ወደፊት እንመልከት እያለ የሚሰብከውን ጠቅላይ ሚኒስትር ስብከትና አድራጎትህ ፍጹም የማይጣጣሙና የሚጋጩ ስለሆኑ የህዝብን እምነት አጥተከደሃልና ይህንን በትልቅ መስዋዕትነት የተገኘ የህዝብ ድል አደጋ ላይ አትጣለው ብሎ ማስረዳቱ በምን አይነት ጠበቃዊ ትንታኔ ስሜታዊና ታብሎይድ ተብሎ ይጣጣላል? ቀጥለውም የሚከተለውን ጭልጥ ያለ ክህደት አልማርያም ይጽፋል። አስተያየት አቅራቢው መረጃውን ያገኘው ከሌላ ከሚከበር የእሳት ጋዜጠኛ ሲሆን የጋዜጠኛ ያብይን ስብ የሚያጎድፍ መረጃ እንደሌለው ገልጿል። እንደውነቱ ከሆነ ግን ያ የተከበረ በማለት አልማርያም ለመስክርነት ያቋላመጠው ጋዜጠኛ አለ የተባለውን መረጃ አልማርያም በጽሑፉ ባቀረበው መንገድ ሲከዳል ተሰማም። እንዲያውም ሁለቱን ግለሰቦች በጋበዘ የሳቱ ይይት እንደታየው የተከበረ የተባለው ጋዜጠኛ እንደ አልማርያም የሞራል ኮምፓሱ ጠፍቶበት ሲደናበር የሚሰጠው መልስ ሁሉ የተከሳሹን ጋዜጠኛ ሐሳብ የበለጠ እንድንቀበል የሚያደርግ ነበር። ብዙ የህግ ልምድ ያለኝ በሚል ትምክህተኝነት አልማርያም ቀጥሎም እያቀራራ ከላይ የደረደረውን በሚቃረን ነገር ግን የተከሳሹን ጋዜጠኛ ትክክለኛነት በሚደግፍ መንገድ የሚከተለውን እርስ በርሱ የሚጋጭ መረጃ ያስቀምጣል። መረጃው የተገኘው የኢንሳ ኢንጂነር ተብየው ጋር በተደረገ የቴሌፎን ቃለ ምልልስ ነው ተብሏል። በቃለ ምልልሱ ወቅት ግለሰቡ ማንነቱን ያልገለጸ ከመሆኑም በላይ የሚናገረው በጥንቃቄ ነው። እንዲያውም ወደ ዝርዝር መግባት እኔንም ሊያጋልጠኝ ይችላል በማለት ብዙ አልተናገረም ብሏል። በመጀመሪያ ማንም በዘረኛ ስብከት ጭንቅላቱ ያልደነዘዘ ሰው ሊረዳ እንደሚችለው ለአልማርያም ብዕር ኢላማ የሆነው ጋዜጠኛ ከዚህ የሚጻረር ነገር በፍጹም አልተናገረም። ሁለተኛ የተከበረ የተባለው ጋዜጠኛም ቢሆን መሰረታዊ ሐሳቡን ሊቀበል አልቻለም። አሁን አገራችን በችግር ተወጥራ በመትገኝበት አደገኛ ሰዓት ምንም እንኳን ሁኔታው አሳዛኝ ቢሆንም አልማርያም ስለ አንድ ደፋር ጋዜጠኛ በተነዘረው ዝልፊያ ላይ ጊዜ ማጥፋት አግባብ ያለው ተግባር አለመሆኑ አወዛጋቢ ጉዳይ አይሆንም። በርግጥም አልማርያም የሚደግፈው ጠቅላይ ሚኒስትር እያወቀ በፊት በቡራዩ ትላንት በከሚሴ ካራቆሬ አጣየና ሌሎችን ቦታዎች የንጹሃን ደም በግፍ እየፈሰሰ ከዚያም በሚሊዮን የሚቆጠሩ ወገኖቻችን ተፈናቅለው በከባድ ችግር እየተሰቃዩ የዓለም ህዝብ በጥልቅ ሐዘን በሚመለከትበት ጊዜ ትኩረቱ አንድ መሰረተ ቢስ በሆነ የአልማርያም የፕሮፓጋንዳ ጽሑፍ ላይ መሆኑ ተገቢ ተግባር አልነበረም። ነገር ግን ጥንታዊ ፈላስፋ አሪስቶትል ትንሽ እኩይ ስራ ለጊዜው አትስተዋልም እያደገች ስትሄድ ግን አይን ትስባለች ሲል እንዳስተማረው ምንም እንኳን አልማርያም ለወገን ተቆርቋሪነቱን ትቶ ያንድ ወገንን ጥቅም ብቻ ለመንከባከብ ቆርጦ የተነሳው መሪ በማወደስ ተቃዋሚዎች ናቸው በሚላቸው ላይ ሁሉ የስም ማጥፋት ዘመቻ ካወጀ ትንሽ ወራት ቢያልፉትም ትክክለኛ መልኩ ግልጽ ብሎ የታየን ጋዜጠኛውን ለመዝለፍ ባቀነባበረው በዛይ ጽሑፉ ስለሆነ ነው ይህን መልእክት ለማስተላለፍ የተገደድነው። እንደ አልማርያም ብዙዎቻችን አብይና ለማመገርሳን ቃላቸውን አምነን የመለኮት ስጦታ ናቸው በሚል ተቀበለናቸው እንደነበር ያደባባይ ምስጢር ነው። ለዚህ ምክንያቱ አሻሚ አልነበረም። የነጻነት ጭላንጭል ሲታይ የማይደለል ልብ የለምና አሁን ስንመለከተው ግን የቸገረው ድቄት ከነፋስ ይጠጋል እንዲሉ በገርነት ተከተለናቸው እየገሰገስን የነበረው አርቆ ባለማሰብ ከድጡ ወደ ማጡ እየተደናበርን ነበር። ያለ ተረተር እና አልማርያም በጭፍንና በየዋህነት አሁንም የሚደግፈው ስርዓት ከወያኔ የሚለይበት ዋናው መልኩ ያብይ መንግስት ጉዳት እያደረሰ ያለው እንደ ወያኔ እየተሳደበ ሳይሆን ከማር በጣፈጡ ቃላት ደጋፊዎቹን እያጃጃለ መሆኑ ነው። በተጨማሪም ባለፉት 12 ወራት አብይ አህመድና ለማ መገርሳ ፍቅርና መደመር ባንድ በኩል እየሰበኩ በሌላ ወገን ደግሞ የሀገሪቱን የፖለቲካ ኢኮኖሚና የመከላከያ ዋና ዋና ቦታዎች ማንም ሊገምት በማይችለው ፍጥነት ያለምንም እፍረትና ይሉኝታ በቁጥጥር ስር ሲያውሉ በግልጽ እየታዩ ነው። የኦሮሞ ጽንፈኛ ድርጅቶች በማናለብኝነት ያለ ቁጥጥር እየተንቀሳቀሱ አብይንና ለማ መገርሳን በኃላፊነት በሚያስጠይቅ መጠን በመሃል ሀገር ህዝብ ላይ ከፍተኛ የሰብአዊ መብት ጥሰት እያደረጉ ነው። አብይ አህመድ አማራና ትግራይን ለማጋጨት በቀጥታና በተዘዋዋሪ ጥረት የሚያደርገው የአማራን ኃይል ለማዳከምና የኦሮሞን ፍጹም የበላይነት ማረጋገጥ ቅዠቱን እውን ለማድረግ እንደሆነ እንደ አልማርያም ላለ የህግ ሰው ስውር ሚስጥር ይሆናል ብሎ መገመት እጅግ በጣም አደጋጅ አስተሳሰብ ነው። በለገጣፎና መስተል ከተሞች ቤቶች በግሬደር የሚፈርሱት፣ በሰላሌና ሌሎች ከተሞች የአማራ ቤቶች እየተመረጡ በሮቻቸው ቀይ ቀለም የሚቀቡት፣ በናዚ ጀርመን በአይሁዳውያን ላይ እንደተደረገው ሁሉ የአማራውን ተወላጅ ለማሸበርና ኦሮሚያን ለቆ ወጥቶ ክልሏ የኦሮሞ ብቻ እንድትሆን የታቀደ ብሔር የማጽዳት ስራ ለማከናወን መሆኑ ለአልማርያም ግልጽነቱ ይሳነዋል የሚል ጥርጣሬ ሊኖር አይችልም። የንጹሃን ደም በጭካኔ ሲፈስ አለኝታችን ብለው ሲመኩበት የነበሩት ወገኖቹ ተወልደው ካደጉበት መንደር የአውሬነት መንፈስ በተጠናወታቸው አረመኔዎች ተባረው በየመጠለያቸው ሲሰቃዩ እያየ አውቆ የተኛን ቢቀሰቅሱት አይነቃም እንደሚሉት ካልሆነ በስተቀር አልማርያም አሁን በያዘ የተሳሳተ መንገድ ይቀጥላል የሚል እምነት መሰረት አለው ብሎ ለመገመት ያደግታል። አልበርት አንስታይንን በአንድ ወቅት በአልማርያም አይነት ሰዎች አዝኖ ሲጽፍ ይቻለም ለመኖሪያነት አደገኛ ቦታ የሆነችው በክፉ ሰዎች ምክንያትነት ሳይሆን በዚያ ላይ ምንም ነገር በማያደርጉ ሰዎች ምክንያትነት ነው ብሏል ይባላል። ስለዚህ አልማርያም የአይንስታይንን ምክር ሰምቶ መልካም ልቦና አግኝቶ እስካሁን በኦሬንጅ በተግባር ከመለስ ዜናዊ በሚወዳደር መጠን ኢትዮጵያን እያጠፋ የሚገኘውን አብይ አህመድን እንደ ታማኝ ውሻ በጭፍን መከተሉን ትቶ ለረጅም ጊዜ በጭቆና ቀንበር ስር ወድቆ ሲሰቃይ ወደ ኖረው ወገኑ ፊቱን እንዲያዞር እጸልያለሁ ሲሉ ታዛቢው በየነ መልእክታቸውን አጠናቀዋል።
ሁለከሙ ለፍኖተ አዘጋጆች አቅራቢዎችና ታዳሚዎች በያላችሁበት ከጅዋሻ ወጥቶ እጅዋሻ የሚለው አባባል ቀባቡ ዘረኛው ኢሃዲግ የተባለው አረመኔ ቡድን ለውጥ ያለ የሚያላዘነውን የሚገልጽ ነው። ይህን ለማስረዳት አገዛዙና በዙሪያው የስልጣን ፍርፋሪ ቢወድቅልን ብለው የተሰለፉ ለውጥ ሲሉና የኢትዮጵያ ህዝብ ለውጥ ሲልና ኢሃፓና መሰል ድርጅት ለውጥ ሲሉ የሚለውን ከፋፍሎ ማየት ለግንዛቤ ይጠቅማል የሚል እምነት አለኝ። ይህን ለመመለስ የኢትዮጵያ ህዝብ ለ28 አመታት ሳያፈልግ ዘረኛውን ስርዓት ከነግትልትሉ ለማስወገድ የታገለውና ያመጸው ደሙን ያፈሰሰው ምትክ የለሽ የልጆቹን ህይወት የገበረው እየታሰረ የተሰቃየው ከሀገር የተሰደደው ለምንድን ነው ብሎ ምክንያቱን መጠየቅ ተገቢ ይሆናል። ይህን ለመመለስ በቅድሚያ በተለያዩ አቅጣጫዎች ህዝቡ ያነሳቸው መሰረታዊ ጥያቄዎች የዘር መድሎ ይቁም፣ ጥራት ያለው ትምህርት ለሁሉም፣ ፍትሃዊ የሀብት ክፍፍል በተግባር፣ ህዝብን ማፈናቀል ይቁም፣ መንግስታዊ ሌብነት ይወገድ፣ ሌቦቹ የሥርዓቱ ቁንጮች ለፍርድ ይቀርቡ፣ የንጹሃን ዜጎችን ደም እያፈሰሰ የሚገኘው የአጋዚ ጦር የኢትዮጵያ ህዝብ ጠላት ነውና አዛዦቹና ነፍሰገዳዮቹ ለፍርድ ይቀርቡ፣ የዘረኛው አገዛዝ ኢሃዲግ የተባለው ቡድን የንግድ ድርጅቶች ኤፍኤስ፣ ጥረት፣ ዲንሾ፣ ወንዶና የመሳሰሉ በህግ እንዲታገዱና ንብረቶቻቸውና ገንዘቦቻቸው ለባለቤቱ ለኢትዮጵያ ህዝብ እንዲመለስ፣ በአንድ ዘር ላይ የተመሰረተ የጎሳ አገዛዝ ይወገድ፣ ህክምና በተግባር ለሁሉም ይዳረስ፣ ከሁሉም በላይ ከዛሬ 50 አመት በላይ አንስቶ ይተጋባ የነበረው መሬት ላራሹ ወዘተ የሚሉ እንደነበሩና እስካሁንም እየተከሰቱ ለሚገኙ አመጾች ጥያቄዎቹ እነዚህ መሆናቸውን ማጤን ይገባል። እነዚህ ጥያቄዎች የሚፈቱት ኢሃዲግ በተባለው ዘረኛ አገዛዝ መቃብር ላይ መሆኑ የታወቀ ነው። ስለዚህ ህዝባዊ ዲሞክራሲያዊ ስርዓት መመስረት አለበት። ህዝባዊ ስርዓት ለማስፈን በቅድሚያ መንገድ ጠራጊ ስርዓት መመስረት አስፈላጊነትን በተመለከተ ለበርካታ አመታት ቅርጹና ይዘቱ ምን መሆን እንደሚገባው ሰፊና ጥልቅ ሀተታ እየቀረበ መሆኑን ማንሳት ወዳለው። ህዝባዊ ዲሞክራሲያዊ መንግስት ለመመስረት የሀገሪቱ ሁለንተናዊ ሁኔታን በመመርመር መስተካከል የሚገባው የፖለቲካና የኢኮኖሚ አባጣና ጎርባጣዎችን እየመከረና እየዘከረ የሚያስተካክል ጊዜያዊ ህዝባዊ መንግስት አስፈላጊ ብቻ ሳይሆን የግድ መሆን የሚገባው መሆኑንም በተደጋጋሚ በፍኖተ ሲቀርብ እያዳመጥኩ አድማጭ ጆሮዎችና አስተንታኝ ህሊናዎች መመናመን ግራ እየገባኝ ነው። አንዳንዶች የብሔራዊ የርቅ ጉባኤ፣ ሌሎች ደግሞ የብሔራዊ መግባባት ጉባኤ መካሄድ እንዳለበት በተለያዩ ጊዜያት ሲያነሱ በሰማው ቁጥር ከመቀመጫው ላይ ቁስል ያለበት ውሻ እንደ ልቡ አይጮህም እንደሚባለው የሽግግር ጊዜያዊ ህዝባዊ መንግስት ይቋቋም የሚለውን ለሀገራችን የፖለቲካ ቀውስ መድህን የሀገር ህልውናን ለመጠበቅ ቁርጥ የሆነውን ሲፈሩት እየታዘብን ነው። ዛሬ ከዘረኛው የኢሃዲግ ፈላጭ ቆራጭ አገዛዝ ጋር በመሞዳሞድ ደም አፍሳሹን፣ መተረጋጩን፣ ደሃ አፈናቃዩን፣ ስራ አጥነትን የሚያስፋፋውን፣ በአደባባይ ሌባ ሌባ የተባለውን፣ ወጣቶችን በግፍ እያሰደደ ያለውን፣ የሀገርን አንጡራ ሀብት ያሟጠጠውን፣ በሀገር ውስጥ የህዝብ መፈናቀል ከሀገሪቱ ሀገራት የከፋ ሁኔታ ላይ እንድትገኝ ያደረገውን፣ የፋብሪካ ሰራተኞች መብት በይፋ እንዲረገጥ እያደረገ ያለውን አረመኔ ስርዓት ሲደግፉት እያየው ህዝባዊ አመጹ እየጎራ መሄዱ አይቀርምና የሌባን ጠበቃ አደባል ቀፍ ውቃ መባሉ የማይቀር መሆኑን ማንሳት ወዳለው። እሾክን ማርነት ካበለ አጥላፈው ይባላልና ጥቂት እስረኞች ስለተፈቱና መያዣ መጨበጫ የለሽ የሆኑ ቃላት በመደርደራቸው አገዛዙ አረመኔ ጸረ ህዝብ ጸረ ዲሞክራሲና ከፋፋይ ወዘተ ባህሪውን ከቶንም አለወጠም አይለወጥምም። የኢትዮጵያ ህዝብ ደሙን ያፈሰሰው የአንድ ጎሳ የበላይነት አገዛዝን በሌላ በህወሓት ሰላት ቁራጭነት አስኖ የነበረውን የትግራይ የበላይነት በኦዴፓና በመሰል ጥንተኛ የኦሮሞ ድርጅቶች የኦሮሞ የበላይነት እንዲሰፍን ሳይሆን ሁሉም ዜጋ በዜግነቱ ካለምንም መድሎና ልዩነት እኩልነቱ በተግባር እንዲረጋገጥ መሆኑን ሀገር ያወቀው ሀቅ ነው። በአሁኑ ወቅት እየሆነ የሚታየው ኦዴፓ የተባለው ከህወሓት ጋር በሌብነትና በነፍስ ግድያ ወንጀሎች ተጠያቂ የሆነው ቡድን በባዕዳን ሴራ የፖለቲካ ስልጣኑን እየተቆጣጠረ መሆኑን ህዝቡን ለቀጣይ ትግል መነሳሳቱ ፍትሃዊ መሆኑን እስማማለሁ። ለይስሙላ የተፈጸሙ የፖለቲካ ወንጀሎችና የኢኮኖሚ ዘረፋዎች በህወሓትና በጥቂት ያገዛዙ ቁንጮች ላይ ብቻ ዘመቻ መከፈቱ ከይስሙላነት እንደማያልፍ ሊታወቅ ይገባዋል እላለሁ። በሌላ አንጻር ደግሞ የህወሓት ቁንጮች ከመቀሌ ዛቻና ፉከራ እየተነዘሩ መሆናቸው አንድምታው የሀገር ሰላምና መረጋጋት እየደፈረሰ ሲሄድ ህወሓት በሰላም አስከባሪነትም እንደገና በይፋ ህዝብን የማፈኑንና የመርገጡን አባዜውን ሊቀጥል ይችላል የሚል ስጋት ማሳደሩን ሲሰነዝር ይሰማል። አንዳንዶች በአሁኑ ሰዓት ኢትዮጵያን እየገዛ ያለው ስውር መንግስት ሻዶ ገቨርንመንት እንዳለ ፈርጠም ብለው ሲናገሩ ሰማለው። ለነገሩማ ነብይ ነኝ ለሚለው ኮሎኔል አሜሪካ ብቻ ከሰባት በላይ አማካሪ መደባ የሀገሪቱን የፖለቲካ ሁኔታ በስውር እንዲመሩና እንዲቆጣጠሩ ማድረጓ የጃዙር ቅኝ አገዛዝን በኢትዮጵያ ከየትኛውም ጊዜ በከፋ ሁኔታ ማስተናገድ እየታየ መሆኑ የታወቀ ነው። በተለያዩ አቅጣጫዎች እየተከሰቱ የሚገኙ የህዝብ ግጭቶች እንዳይከሰቱ መከላከል እየተቻለና ሆን ተብሎ የህዝብ ደም እንዲፈስና በብዙ ሺዎች የሚቆጠሩ ሰዎች እየተፈናቀሉ መሆናቸው ሲታሰብ አደፍርሰን እናጠራዋለን ከሚለው ከተለመደው የአሜሪካ አንድን የፖለቲካ ቡድን አግንኖ ከመውጣት ጋር ሊያያይዝ እንደሚችል የበኩሌን ጥርጣሬ መሰንዘር ወዳለው። ይህን የባዕዳንና ያገዛዙን ደባ ለመመከትና ለማክሸፍ ምን መደረግ አለበት በሚል ሰፊ የሐሳብ ልውውጥ ሊደረግ ይገባል። በተለያዩ አካባቢዎች የሃይማኖት፣ የድንበር፣ የባህል ወዘተ ክፍተቶችን በመጠቀም ግጭት እንዲጫር ሴራ መጎንጎኑ የማይቀር ነውና ተግቶ አስቀድሞ ለማክሸፍ በህብረት መንቀሳቀስ የግድ ይሆናል። ባንክሮ ልናየው የሚገባው የሰላም ሚኒስቴር፣ የሰላም ኮሚሽን፣ የድንበር ኮሚሽን ወዘተ የተሰኙ ማደናገሪያዎች ናቸውና ግጭት ሳይጫር አስቀድሞ ለማኮላሸት መንቀሳቀስ የግድ ይሆናል የሚል አስተያየቴን መሰንዘር ወዳለው። ይህን ሁኔታ ለመመከት በነጻ በህቡ እየተደራጁ ትግልን ማጠናከር ግዴታችን ሊሆን ይገባዋልና በተቻለ አቅም ካገዛዙና ባገዛዙ ዙሪያ ከተኮለኮሉ በፖለቲካ ስም ከሚነግዱ አድርባዮች ተጠንቅቀን ራሳችንን በሚስጥር እያደራጀን ሀገራችንን እንታደግላለው ሲሉ ደብዳቤያቸውን ያደረሱን እንሽዋ ስርሲት ከበቅሎ ቤት አዲስ አበባ ናቸው።
ይድረስ ለፍኖተ የሳተላይት ሬዲዮ አስተጋጆችና እንዲሁም ለውድ አድማጮች። ውድ ፍኖቶች በወገኖቻችን ላይ የተካሄደ ባለው ሽብር ካለም አቀፉ ማህበረሰብና በተለይ ደግሞ የሰብአዊ መብት ተሟጋች ነን የሚሉ ተቋማት ትንፍሽ እንዳይሉ አንዳች መሳሪያ የተደቀነባቸው ያህል ያሳዩት ጸጥታ አገራችንና ማንነታችን ላይ የተከፈተውን ድምጽ አልባ ጦርነት ብዙዎች በዝምታ እንዲዋጡ ምን አስገደዳቸው ማለቱ የሆነ ባለው ሁኔታ ላይ የሚፈይደው ጉዳይ ኖረም አልኖረም መጠየቁ ግን አግባብነት አለው ብያምናለሁ። ለውጥ አመጣም አላመጣም አገራችን የውስጥ አርበኞችንም ሆነ የውጭ ጣላቶችን ያለምንም ድጋፍ አሸንፋ ንጻነቷን አስከብራ የኖረች ነች። እንዲህ ንጻነት ወዳድ በመሆኗም ድንበር የለሽ ሀያላን ለጥቅማቸውና ይዞታቸው ጠንቅቶናለች በሚል የራሷን ጠማማዎች እየደገፉ ሲያስጠቋትና ገለልተኛና ሉዓላዊ መብቷን ሊያስከብሩ የተነሱትን ሁሉ እንዲጠሉ እንዲነጠሉ በማድረግ በማዳከም ጭምር ይኸው እስከዛሬም በተዘዋዋሪ እያጠቋት ይገኛሉ። ሰሞኑን የሰሜን ሸዋ አማራ ህዝብ ላይ ዘመናዊ መሳሪያ የታጠቀ የሰለጠነና ከመደበኛ ጦር ያልተናነሰ አቅርቦት ያለው ኃይል በሩም ታፈጅ ሲያካሂድ ቤተክርስቲያን ሲያቃጥልና ሲዘርፍ ሴቶችን አፍኖ ሲወስድና እጅግ ዘግናኝ ድርጊት በተለመዱት ዘረኞች የተሰረ ሽብር በተካሄደበት 2 ሚሊዮን የጌዲዮ የለገጣፎ የሰሜን ሸዋ ወዘተ ህፃናት በረሃብ ጠኔ አዛውንትና ነፍሰ ጥሮች ህክምና በማይገኝበት ሜዳ ላይ በወደቁበት የሰሜን ፓርክ እየተቃጠለ ባለበትና ብርቅዬ እንስሳትና ጽዋቱ በሚወድሙበት ጠቅላይ ሚኒስትር ተብየው ከተማችንን እናጽዳ በሚል ነጭ ለብሶ ከፎቶ ስነ ስርዓት በማያልፍ ድራማ ተሰማርቶ ነበር። ደግነቱ ህዝብ በየጊዜው በሚያመጧቸው ማደናገሪያ አጀንዳዎች አልተታለለም። ከልብ ካለቀሱ እንባ ይገድም እንዲሉ ይርከስ ጸዳቱ ከመንገዶች በፊት የገማና የገለማው ዘረኝነት ላይ ቢሆን ወቅታዊ መሆኑ ብቻ ሳይሆን በስኬቱ የሚወደውን ጭብጨባ ያስገኝለት እና ቤተ መንግስቱንም ከዘር ጽዳት መምሪያ ከመምሰል ወደ ህብረ ብሔራዊ ተቋምነት ሊመልስ ይችላል። ሁኔታዎች ሁሉ ያመላከቱ ያሉት አገራችን በምን አይነት ህሊና ባልፈጠረላቸው ግለሰቦች እጅ ተወደቀችና ህዝብ ነገ ሳይሆን ዛሬውኑ ይህን በፈረንጅ ሰራሽ ድራማ አፈርልሶ የተነሳ ወያኔያዊ ስርዓት ማስወገዱን እንደጀመረ ካልጨረሰ አገሪቱን ለርስ በርስ ልቂትና ማለቂያ ወደሌለው ረግረግ እንደሚከቷት ለሰቆቃው ጆሮአቸውን በመድፈን አሳውቀዋል። ውድ ፍኖታዎች በደደቢትና በመንጫ ዘረኛ ባላንጣዎች ተገቢውና ሰላማዊ የኢትዮጵያ ህዝብ ትግሬ ወይም ኦሮሞ አይደለም ተብሎ በጥይት ሲቆላ በገጀራ ሲቀላ በገፍ ሲፈናቀል በእሳት ሲጋይና በረሃብ ሲቆላ ከማየት የባሰ ምጸት ምንም ሊኖር አይችልም። ለዚህ ሁሉ ዘግናኝ የሆነ አርመናዊ ወንጀል በቀጥታም ሆነ በተዘዋዋሪ ተጠያቂ መሆን ያለበትና በኦሮሞ ስም አገሪቱን እያመሰ ያለውን ዘረኛ ሹም ጭራሽ ለከፍተኛ መንግስታዊ ስልጣን መረማመዱ ነው። አዲስ አበባን በአንድ ዘር ቁጥጥር ስር እንድትወድቅ ኦሮሞዎችን በውስጧና በዙሪያዋ በማስፈር ላይ ተጠምዶ የሰነበተው ማህበራዊ መሐንዲስ የመከላከያ ሚኒስቴር ሆኖ በአገሪቱ ላይ ሲሰየምባት ማየት ልክ ንብረትን በእሳት በማጋየት ከፍተኛ እርካታ የሚሻን ታማሚ የእሳት አደጋ መከላከያ ኃላፊ አድርጎ የመሾም ያህል እብደት አሊያም ለህዝብ ያለውን ከፍተኛ ንቀት አመላካች ነው። በመጨረሻም የሀገራችን ትልቅ ሀብቷ ዘረኝነትንና ማንኛውንም ጎጂ ጽንፍ የምታከሽፍበት መሳሪያ ኢትዮጵያዊነት መሆኑን ታሪክ ደግሞ ደጋግሞ የመሰከረው ሀቅ ነው። ኢትዮጵያዊነት ከዚህ ወይ ከዚያ ብሔር ላይ የሚለጠፍ ታፔላ ሳይሆን የህዝብን የረጅም ዘመን ታሪካዊ፣ ባህላዊ፣ ማህበራዊ ትስስርና ህብረ ብሔራዊ ማንነት የሚገለጥበት እሴት ነው። ስለሆነም ሀገራችን ካለችበት አስቸጋሪና ውስብስብ ሁኔታ ራሷን የምታላቅቅበት መድኃኒት ኢትዮጵያዊነት ነው። ህዝቧም የሚደራጀው በጎጥ ሳይሆን በኢትዮጵያዊነት ነው። ማንም ቢሆን በዘር ተደራጅቶ የዘረኝነት በሽታ እንዲዋጋና ሊያሸንፍ አይቻለውም በሚል እሰናበታለሁ ሲሉ ተስፋዬ ጎንፋ ከአርባ ምንጭ ደብዳቤያቸውን አጠናቀዋል።
ሰላምታዬ ይድረሳችሁ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች በሙሉ እንዴት ከረማችሁ እያልኩ በድጋሚ እቺን መልእክቴን እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ። ድመት መንኩሳ አመሏን አትረሳ፣ ተፈጥሮን ተመክሮ አይለውጠውም፣ መጥፎ ባህሪም ጊዜ አያሻሽለው፣ በህዝብ ተመርጣል መጣ መንግስትም አምባገነን መሆኑ አይቀርም፣ ተጠያቂነቱም እንኳን ለህዝብ ይቅርና ለራሱ ሊናም እንኳን ሊሆን አይችልም። ከኔ እድሜ ጀምሮ ያገኘኋት አገር ኢትዮጵያም እስከዛሬ ድረስ ከአምባገነን አገዛዝ ነጻ ሆና አላየኋትም። ህዝቧም ከመከራና ስቃይ ከእስርና እልቂት ከስደትና ፍልሰት አልተላቀቀም። ለሀገር መንከራተት የዓለም ሀገሮች የመጽዋት እጅ የመጠበቅ ዜጎቻችን እጣ ፈንታ ከሆነ አመታትን አስቆጥሯል። የዓለም ሀገሮች ዋና ዋና ከተሞች የኢትዮጵያን በሚያደርጉት ኢትዮጵያውያን በሚያደርጉት የሚያባራ ሰላማዊ ሰልፍ ተማረዋል፣ ተሰላይተዋል። እኛ ኢትዮጵያውያን በሀገራችን የሚፈጸምን በደልና ስቃይ እኛው ራሳችን በዚያው ሀገራችን ውስጥ እየታገልን መፍትሄ ማግኘት አቅቶን በውጭ በባዕዳን መንግስታት ተቋማት ነፃ እንዳይወጡን እንማጸናለን። እስካሁን ድረስ ግን እነሱ መፍትሄ አላስገኙልንም። ከ27 ዓመታት የወያኔ ዘረኛ አገዛዝ በኋላ የሀገራችን ሰፊዝ በጎሳና በሃይማኖት በቋንቋ በሌሎች ሰው ሰራሽ ልዩነቶች ሳይከፋፈል የወያኔን ተንኮል አክሽፎ በመተባበር ለውጥን አስመዘገበ። የህዝቡ ዓላማ ዲሞክራሲን አስኖ ፍትህ ተረጋግቶ በነጻነት የመኖር ዋስትና ተገኝቶ ሁሉም ዜጋ በሀገሩ ሀብትና ንብረት የጋራ ተጠቃሚ የሚሆንበትን እድል ለማጎናጸፍ ነበር። ያ ግን አልሆነም። ያ ግን ይሆን አይደለም። ይልቁንም ዜጎች በነጻነት በሀገራቸው ውስጥ ከአንድ ቦታ ወደ ሌላ ቦታ ያለ ስጋት መዘዋወር የማይችሉበት እድላቸው እየተዘጋባቸው ነው። ከተወለዱበት ካደጉበት ከኖሩበት አካባቢ በግዳጅ እየተፈናቀሉ ይገኛሉ። ዘውጋዊ ፖለቲካ ባመጣው ጥንቅ ምክንያት ዜጎች ሰርቶ የሚኖር ዋስትናቸውን እየተገፈፉ ናቸው። የተገኘውን ሰላማዊ ለውጥ ወደ አደገኛ አቅጣጫ እንዲያመራ ወያኔ እና ለውጥ አዘጋጅ ክፍል ተባብረዋል። ለውጡን ለመቀልበስ አሻጥር ጎንጎኖ ቀጥለዋል። በስልጣን ላይ ያለው የገዢው ቡድን ህግና ስነስርዓት ሰላምና መረጋጋትን ማስፈር አቅቶታል። ታጣቂ ቡድኖች እንደልባቸው ያለ ስጋት በመንቀሳቀስ ጡንቻቸውን በማፈርጠም ላይ እንደሆኑ በተጨባጭ እያስመሰከሩ ናቸው። ስርዓት አልበኝነት የጅምላ ፍርድ የሀገሪቱን የቀን ተቀን ትዕይንት ሆኗል። ሀገሪቱን እንደ መንግስት ዜጎቿንም እንደ ህዝብ ሊያስተዳድራት የማይችል ቡድን በመሆኑ የኢትዮጵያን የወደፊት እድል ምን ሊሆን እንደሚችል መተንበይ አስቸጋሪ ሆኗል። ወደ ዲሞክራሲ ስርዓት የሚያመራው መንገድ ሁሉ ከቀን ወደ ቀን እየተሰናከለ በመሄድ ላይ ነው። በመሆኑ ህዝቡ ከተስፋ ከመቁረጡ የተነሳ ሌላ አማራጭ ለመፈለግ ተገዷል። ተቃዋሚ ድርጅቶች ነን የሚሉ ሁሉ በአመዛኙ የመደመር የማያዋጣ እየመሰላቸው ወያኔ ደጅ ለመጥናት ተኮልኩለዋል። ወያኔ የሚያሽከረክረው ቡድን ግን በቀቢጸ ተስፋ ከመማለል በስተቀር የተጨበጠ ነገር አያሳያቸውም። አንዳንዶቹም ተስፋ መቁረጥ ወደ መጡበት እያመሩ እንደሆነ እያየን ነው። የፖለቲካ ትግል ውጤት ሊያስመዘግብ የሚችለው የፖለቲካው ምህዳርና የህዝብ ተሳትፎ አቻላቻ ተገጣጥሞ የጋራ ሀገራዊ ፖሊሲ በመንደፍ ተቀናጅተው በሚሰሩበት ምዕራፍ ሲከፈት ብቻ ነው። ይህ ከመሆን አስቀድሞ ግን በግድ በህዝብ ዲሞክራሲያዊ ተቋማት መፈጠር ይኖርባቸዋል። ህዝባዊ ለውጥ ያለ ተቋማት ደግሞ ያለ ዲሞክራሲ ምህዳር ከንቱ ነው። ሁለቱ ተደጋጋፊ ሆናቸው በመሆናቸውም ተቀናጅተው መገኘትና ተግባራዊ እንዲሆኑ የግድ ይላል። መሰረታዊ ለውጥ ለማስገኘት የመሰረት ወለልና ማዕዘናት መፍጠር ቅድሚያ ሊሰጠው ይገባል። አሁን የሚታየው ሂደት አለባብሶ ቢያርሱ ባለም ይመልሱ ከመባል አያልፍም፣ የሚያልፍ አይደለም። አሁን በስልጣን ላይ የሚንቀሳቀሰው ቡድን ሁለት ተጻራሪ ኃይሎችን በእኩል ደረጃ ለማስተናገድ ይጣጣራል። ሁለት ኃይሎች ባላንጣዎች በመሆናቸው ሊጣጣሙ አይችሉም። አንዱ የሌላው መኖር ስለማይፈልግ በሰላም ተቻችለው ኑሮ አይቻላቸውም። እነርሱም ወያኔና የኢትዮጵያ ህዝብ ናቸው። ህዝቡ የወያኔን አገዛዝ ዳግም እንዲመጣበት አይፈልግም፣ አንድ ጊዜ በትግሉ አሽቀንጥሮ ጥሎታልና። አብይ አህመድ በአንድ በኩል ወያኔን እያባበለ በሌላ በኩል ደግሞ ህዝቡን የሚደልል ፖለቲካ ለመጫወት ይፈልጋል። ይህ ሊሆን አይቻልም። ሌላው ቢቀር የመደለል ፖለቲካ የኢትዮጵያን ህዝብ ኢንተለጀንስ ማለትም የማሰብ ችሎታን እንደመፈታተን እቆጥረዋለሁ። ሆኖም ቀረ ለውጥ ሳይቀለበስ እንዲቀጥል ከተፈለገ ለውጥ ፈላጊ ሁሉ ኃይሉን በማስተባበር ከኢትዮጵያ ህዝብ ጎን ቆሞ የህብረት ትግል ማካሄድ አለበት ብዬ አምናለሁ። ቀጣይና የተባበረ ህዝባዊ ትግል የመጨረሻውን ድል እንደሚያጎናጽፈው አልጠራጠርም። የኢትዮጵያና ህዝቦቿን አምላክ ይጠብቃቸው። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ውድ የፍኖተ ዴሞክራሲ አዘጋጆች፣ አቅራቢዎችና ቤተሰቦች ሰላምታዬ ይድረሳችሁ። መዝሙረ ዳዊት ምዕራፍ 5 ቁጥር 9 ላይ የሰፈረው በአሁኑ ወቅት የሀገራችንን ፖለቲካ እያተራመሱ የሚገኙትን ይገልጻልና ተቀስቁት። ባፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው። በመላሳቸው ይሸነግላሉ። ይህ በዛሬዋ ኢትዮጵያ በዘረኛው አገዛዝ ፈላጭ ቆራጮች ተደማሪና ተፎካካሪ ተብዬዎች የይስሙላ የፖለቲካ ድርጅቶች መሪ ተብዬ ፈላጭ ቆራጮች ሁሉም በለፈፉ ቁጥር አፎቻቸው የተከፈቱ መቃብሮች መሆናቸው እየተጋለጠ ይገኛል። ለሀገር መታገል ማለት ህዝብን ለመሸንገል ቃላት መደርደር፣ የማይጨበጥ ተስፋ መስጠት፣ ስለ ዲሞክራሲ መገንባት እያወሩ በተጨባጭ ዘረኛና ጸረ ህዝብ ፍራታቸውን እየገነቡ መሆናቸውን ይያያል። አንድ የተሳስተን ያጨበጨብ ነው እየቆጨን ለሁለተኛ ጊዜ ላለመድገም እርስ በርሳችን ቃል እየተገባባን ነው። በወያኔ ቁንጮነት ለ27 አመታት የተካሄደውን የህዝብ ጭፍጨፋ፣ በወዴድ ፈላጭ ቆራጭነት የሚመረው ዘረኛ አገዛዝ በአንድ አመት ያካሄደው የህዝብ ግድያና ማፈናቀል ባይብልት አንስም እየተባለ ነው። በሌላ አንጻር ደግሞ ቀድሞም በፖለቲካ ልምሾ በሽታ ተለክፈው 27 አመታት ሙሉ ህዝብ ሲገደል፣ ሲፈናቀል፣ ሲሰደድ እየታፈነ ሲታሰር ዝም ጥርቅም አላየንም አልሰማንም ይሉ የነበሩ ተቃዋሚ የሚባሉ መንጋዎች ላለፈው አንድ አመት ተፎካካሪ እንጂ ተቃዋሚ አይደላችሁም ሲባሉ ማጨብጨባቸውንና ጮቤ መርገጣቸውን ማስተዋወስ ተገቢ ነው። የሚገርመው ከዘረኛ ከደማፍሳሽ ፋሽስታዊ አገዛዝ ጋር ተፎካካሪ ተብሎ መጠራት ማለት ግብራበር ያገዛዙ የወንጀል ድርጊቶች ሁሉ ተሳታፊ መሆን እኮ ነው። የዘረኛው አገዛዝን ህገወያኔ የሚባለውን አምኖና ተቀብሎ ወያኔ ፓርላማ ውስጥ ለመግባት በመርጫ ለመሳተፍ ማቆቆም ማለት እኮ በህዝብ ደም በህዝብ ትግል በህዝብ መስዋዕትነት ማሾፍ ከመሆኑ በላይ ለዲሞክራሲ የተሰውቱን አጽም እንደመርገጥ እንደመጠቅጠቅ ይቆጠራል። እንዲያው ለነገሩ የሚፎካከር ተመሳሳይ ቁመናና ክብደት ያለው ነውና ህገወያኔን የተቀበለ ወይም በህገወያኔ የተጠመቀ ብቻ ላለፉት 27 አመታት እንደነበሩት አታካች የቧልት ምርጫዎች በመሳተፍ ከዘረኛው አገዛዝ ጀርባ ዘጥ ዘጥ ከማለትና በህዝብ ተነቅሮ ከመተፋት ውጭ ተፎካካሪነት ለተፎካካሪዎቹ እንኳን የሚሰጠው ውጤት የለም። ህዝብ የተሰዋው ዘረኛውን አገዛዝ ለማስወገድ እንጂ ለመጠጋገን አልነበረምና ትግሉን መቀጠል የግድ ሆኖ እየታየ ነው። የሱዳን ህዝብ ለዲሞክራሲ ያደረገው ተጋድሎ ምንም እንኳን የመጨረሻው የድል ምዕራፍ ላይ ባይደርስም ዋነኛ የሚባለውን ድል ግን ተቀዳጅቷል። የድሉ ምዕራፍ የተጀመረው የወያኔ ህወሓት የክብር አባል የሆነውን አልበሽርን ከነጋሻ ጃግሬዎቹ ከስልጣን ማስወገድና ዘብጥያ ማውረድ ነው። አልበሽር የተባለው አረመኔ ጠንቁ እስከ ኢትዮጵያም የዘለቀ ነበርና በሱዳን ህዝብ ድል የኢትዮጵያ ህዝብን ከፍ ያለ ደስታ ሊሰማው ይገባል። በዚህ አጋጣሚ የሃፓ በተሻለው አቅም ከሱዳን ህዝብ ጎን በመቆም አምባገነኑ አልበሽርን ሳያሰልስ መታገሉ የሚታወስ ነውና በተገኘው ድል የሃፓ አባላትና ደጋፊዎችን እንኳን ደስ ያላችሁ ማለት እወዳለሁ። ድሉ መንታ ነው። በአንድ በኩል የሱዳን ህዝብና መላው ለሰላምና ለዲሞክራሲ እየታገሉ የሚገኙ የሱዳንና የጎረቤት አገሮችን ኃይሎች ሲያስደስት፣ በሌላ በኩል ደግሞ ወያኔንና ሸሪኮቹን አንገት ያስደፋ በመሆኑ ደስታችን ሌጣ ሳይሆን እያካሄድን ላለው ትግል የሞራል ጥንካሬ ሰጥቶናል። የአልበሽር ግፈኛና አፋኝ ቡድን ሱዳን ውስጥ የተለያዩ ስደተኞች መጠለያ ሰፈሮች ውስጥ ተጠልለው የነበሩ የኢሃፓ አባላትና ደጋፊዎችን አሳልፎ ለወያኔ ሰጥቶ በማስገደሉ ኢሃፓም ሊፋረደው ይገባል እላለሁ። ተደግባግሞ እንደሚባለው የሱዳኑ አልበሽር የሻቢያው ኢሳያስ የኢትዮጵያ ወያኔ ለስልጣን የበቁት ባንድ ወቅት ሲሆን ሶስቱም በፈላጭ ቆራጭነት አንድ ናቸውና አወዳደቃቸውም አንድ ላይ ይሆናል የተባለው በበሽር የተጀመረው የወያኔና የሻቢያ ዘረኛ ስርዓቶች ከስር ከመሰረታቸው ተመንግለው የሚጣሉበት ጊዜ ሩቅ አይሆንም እላለሁ። የዘረኛውን አገዛዝ የጭቆና አድሜ ለማራዘም በመደመርና በመፎካከር የደንቆሮ አባዜ የዞረባቸውና ባንጎላቸው ሳይሆን በቀፈታቸውና በመቀመጫቸው ለሚያስቡና ሁሌም የህዝብን የትግል ፍሬ በገንዘብ አሳልፈው እየሸጡ የሚገኙትን ሁሉ ወዮ ወዮት አለባችሁ ላለው። እናንት አንድ የተቃዋሚ አንድ የተደማሪ አንድ የተደራዳሪ አንድ የተፎካካሪ እያላችሁ ለራሳችሁ አስሩን ስም እየሰጣችሁ ህዝብ ሲታረድ ሲገደል ሲሰደድ አላየንም እያላችሁ ከዘረኞቹ ካዝና በህዝብ ትግል ስም ገንዘብ ለመዝረፍ ከዘረኞቹ ክርፋታም ጫማ ስር እየተደፋችሁ የምትለምኑ የሱዳን ህዝብ አመጽን እንደማስጠንቀቂያ ደወል ወስዳችሁ ከኩይ ድርጊቶቻችሁ መታቀብ ካልቻላችሁ መጪው ህዝባዊ ቁጣ ከጨቋኝ የዘረኞቹ ስርዓት ጋር ደምሮና ደብሎ ዶጋ አመድ ያደርጋችኋልና መስመራችሁን ከኢትዮጵያ ህዝብ ጋር ማድረግ ግዴታችሁ መሆኑን አስተውሉላለሁ። ውድ የኢትዮጵያ ወጣቶች በሀገራችሁ እንደ ባዕድ ተቆጥራችሁ ስራ የማግኘት መፍቻችሁ በገዢዎቹ ከጊዜ ወደ ጊዜ እየተተበተቡ በመሄዳቸው በወጣትነት እድሜያችሁ ከዩኒቨርሲቲና ከሙያ ተቋማት ትምህርታችሁን አጠናቃችሁ ስራ አጥቶናችሁ እንድትኖሩ ያደረጋችሁን ዘረኛ ስርዓት እንደ ጎረቤታችን የሱዳን ወጣቶች በዘር መከፋፈሉን አሽቀንጥራችሁ በአንድነት በመቆም ስራ የነፈጋችሁን ዘረኛና ዘራፊ ስርዓት አሽቀንጥራችሁ ለመጣት እየተካሄደ ያለውን ህዝባዊ አመጽ ተቀላቀሉ። የዛሬቱ ኢትዮጵያ በዲግሪ ተመርቀው ስራ በማጣታቸው በጫማ ሳማሪነት በቀን ሰራተኝነት በሱቅ ደረቴነት ወዘተ የተሰማሩ ወጣቶች ቁጥር በቀላሉ እንደማይገመት የታወቀ ሲሆን ይህን ችግር ያመጣው ዘረኛው ኢህአዴግ የተባለው አገዛዝ ነውና በህዝብ ቆራጥ ትግል እንደተወገደው የሱዳኑ የአልበሽር ፈላጭ ቆራጭ አገዛዝ ለማስወገድ እርስ በርስ ምከሩ ዝከሩ በሚስጥር ተደራጁ በያፓስር ለመታገል ከወሰናችሁም መገናኛውን መንገር ታገኙታላችሁ። እየተደራጀን ጠንክረን እንታገልና ዘረኛውን አገዛዝ ከኢትዮጵያ ምድር ጠርገን እናስወግድ ሲሉ ማስረሻ ቢምረው ከወሮታ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ትበሩኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሱስኖ አትበሩኝ ኢትዮጵያዊነቱን የሰውነቴን ግን ደምስ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሱስ አይሆንም ሲያቆሙት የሚለቅ ካፈጣጠረ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ። ነብዩ መሐመድ ሰላም በላቸው ላይ ስፈን እንብሏሉ ዘረኝነት ግምሽታ የሚያጠፋ አይተውኩት አለማወቅ ጃሊ። አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ካዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስርዓት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይሉኛል በሆድ ተንበርክከው ሱስ። አቤት ይቺ አገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷል። አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ትስኖ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባው ወይ እንደ ሱር ሱስ ዘረኝነት እንጂ ሱስ ሆነ የተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱስ ሆኖ የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱስ ሆኖ እየመራ ያስጨበጣ ጠና ቆንጀራ ገጀራ ዘረኝነት እንጂ ሱስ ሆነ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረ ዘረኝነት እንጂ ሱስ ሆነ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ አስገደል አንገት ያስቆረጠ እዲያ እናም ሱስ ነው አትበሉኝ ኢትዮጵያዊነቱ ለክነጥም አው ወይ እንደ ሱረሱ ሱሱን አትበሉኝ ለክ እንደ ጠጃርቄ ቡናና ሲጋራ ፋላ እንደመጣልም ሱሱን አትበሉኝ ኢትዮጵያዊነቴን የሰውነቴን እንግዲህ ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊያቆሙት የሚለቅ ተፈጣሪ እንጂ ኢትዮጵያዊነቴ ዝሆነኝም አውቅ በእናቴም በአባቴ በአስቅድማቴ በቅምማቴ ወይ በምንጀላቴ ሱስ ነው አትመሩኝ ሱስ ነው አትመሩኝ